የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ወዳድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ወዳድማጮች ዛሬ የማካፈላችሁ የስሬት መክደኛ ሆኖ የቆመ ጌታ በሚል ርዕስ ላይ የተመሰረተ ነው። በዮሐንስ ወንጌል ላይ የእግዚአብሔር ቃል በምዕራፍ 12 ላይ የሚናገረውን ቃል አነብላችኋለሁ። ጌታ ኢየሱስ ክርስቶስ እንደዚህ ይላል፣ የሰው ልጅ ከብር ዘንድ ሰዓቱ ደርሷል። እነቱን ላችኋለሁ፣ የስንዴ ቅንጣት በመድር ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል። አሁን ነፍሴ ታውካለች፣ ምን ስላለው አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ሰዓት ወደዚህ መጣሁ። አባት ሆይ ስምህን አክብረው፣ ስለዚህ አከበርሁ ደግሞ ማከብረዋለሁ የሚል ድምፅ ከሰማይ መጣ። በዚያም ቆመው የነበሩት ሕዝብ በሰሙ ጊዜ ነጎድጓድ ነው አሉ። ሌሎች ደግሞ መልአክ ተናገረው አሉ። ኢየሱስም መለሰ እንዲህ ሲል፣ ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም። አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጪ ይጣላል። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ። በምን ዓይነትም ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን ተናገረ ይላል የእግዚአብሔር ቃል። ውድ አድማጮች ይህንን ታላቅ እውነት ልብ ብላችሁ አድምጡ። ኢየሱስ እንዴት እንደሚከብር በዚያ ስፍራ ለቆሙት ሁሉ የተናገረው በምሳሌ እንዲህ ሲል ነበር፣ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች አለ ጌታ ኢየሱስ። የስንዴ ቅንጣት ምድር ላይ ወድቃ መዋረዷ ነው። የስንዴ ቅንጣት በምድር የምትወድቀው ልትሞት ነው። ወድቃ ካልሞተች ብቻዋን ትቀራለች አለ ኢየሱስ፣ ብትሞት ግን ብዙ ፍሬ ታፈራለች አለ። የስንዴዋ ፍሬ በሞቷ የተገኙት ብዙ ፍሬዎቿ በመሞቷ በተገኘው ሕይወት ሕያዋን የሆኑ ስንዴዎችን ማፍራቷ እንደሆነ የታወቀ ነው። በዚህ ቦታ የሰው ልጅ ነኝ ያለው ኢየሱስ ክርስቶስ ጌታችን የሚከብረው ክብር ምንድን ነው ብለን ብንጠይቅ፣ ልክ እንደ ስንዴዋ ሞቶ በትንሣኤው የሚያምኑትን የሚቀበሉትን ሁሉ ሕያዋን የሚያደርግበትን ምስጢር የሚያሳይ እንደሆነ የተገለጠ ነው። ልክ እንደ ስንዴዋ ሞቶ በትንሣኤው የሚያምኑትን ኢየሱስ ክርስቶስ ሕያዋን ያደርጋቸዋል። ቄርሎስ የተባለው በአሌክዛንድሪያ የነበረው ታላቅ የእግዚአብሔር ሰው ሲናገር እንዲህ አለ፣ የክርስቶስ ሞት የሕይወት ዘር ነው አለ። ጌታ ኢየሱስ ክርስቶስ ያስገኘውን ሕይወት የሞቱ ትርፍ አድርጎ ቄርሎስ ይናገራል። አዳኝነቱ ባገኘነው ሕይወት ይለካል እንጂ እርቅ በሚባል ቁጥብ ቃል ብቻ የሚገደብ እንዳልሆነ በዚህ እናስተውላለን። ውድ አድማጮች ጌታ ኢየሱስ እንደ ስንዴ ቅንጣት በምድር ወድቆ የሞተው እኛን ሕያዋን አድርጎ ለማፍራት ነው። እኛን የሚያፈራው ሞቶ ባስገኘው ሕይወት ነው። ጌታ ኢየሱስ በዚህ ቦታ በመቀጠል ሲናገር እንዲህ አለ፣ ነፍሱን የሚወድ ያጠፋታል፣ ነፍሱን በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይ በዚያ ደግሞ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል። ውድ አድማጮች ጌታን የሚከተሉና የሚያገለግሉት ሁሉ ሕይወታቸው የሞቱን የመስቀሉን ሥራ በሕይወታቸው አማክለው መኖር እንዳለባቸው ይህ የጌታ ቃል ያስተምረናል። ጌታ ኢየሱስ በመቀጠል እንዲህ አለ፣ አሁን ነፍሴ ታውቃለች ምንስ ላለው? አባት ሆይ ከዚህ ሰዓት አድነኝ፣ ነገር ግን ስለዚህ ወደዚህ ሰዓት መጣሁ አለ። ውድ አድማጮች፣ ጌታ ኢየሱስ ከዚህ ሰዓት አድነኝ ያለውን ልመናውን አስመልክቶ የአሌክዛንደሪያው ቄርሎስ በዮሐንስ ወንጌል ላይ በጻፈው ማብራሪያ እንዲህ ሲል ይገልጠዋል። እንደኛ ጌታችን ሰው በሆነው ባህሪው ይህ የሞት ፍርሃት ለሰው ባህሪው አስፈሪ እንደሆነ ይናገራል ቄርሎስ። ነገር ግን ጌታችን ካለው መለኮትነት የተነሳ ደግሞ ይህንን ፍርሃት የሚያሸንፍ ትልቅ ኃይልና ድፍረት እንዳለው እንድንመለከት ያሳስበናል። ፍርሃቱ እንደኛ የሆነ እውነተኛ ሰው መሆኑን የሚያሳይ ማስረጃ እንደሆነ ያመለክታል። ፍርሃት በእኛ ውስጥ ሲሰለጥንብን፣ በጌታ ግን ይህ በሰው ተፈጥሮ ያለው የተገለጠው ፍርሃት ጌታችን መለኮታዊ ከሆነው ባህሪው የተነሳ በሚገኝ ድፍረት የተረታ እንደሆነ ያመለክታል። መለኮትነቱ ባገኘው ድፍረት ጌታችን የሰውን ፍርሃት እንዳሸነፈ እንመለከታለን። ቄርሎስ የበኩር ፍሬ በሆነው በክርስቶስ ኢየሱስ አማካኝነት የሰው ተፈጥሮ በአዲስ ሕይወት እንደታደሰ ይናገራል። ሰው ብቻ ሆነን በመኖር ልናገኘው ሊኖረን ያልቻልነውን ጌታችን ኢየሱስ ክርስቶስ እንዳስገኘልን ከተናገረ በኋላ ቄርሎስ ከዚህ የተነሳ በመለኮት ቃል ውስጥ ኢየሱስ ክርስቶስ ሁለተኛው አዳም ሆኖ ተጠራ ይለናል። ውድ አድማጮች፣ ጌታችን ኢየሱስ ክርስቶስ በዚህ ቦታ በፍርሃት ነፍሱ እየታወከች ነበር የጸለየው። ይህ ጸሎት አድነኝ ብሎ አባቱን ለመነ። ነገር ግን ወዲያውኑ በመለኮትነቱ የታገዘ ጌታ ስለሆነ፣ ውድ ወገኖቼ፣ ስለዚህ ወደዚህ ሰዓት መጣሁ በማለት አባቱን ሲለምን እንመለከታለን። ውድ አድማጮች፣ ጌታ ኢየሱስ ሞቱን እያሰበና እያስተዋለ ባለበት ሰዓት የተሰማው ስሜት ከባድ ስሜት ነበር። እንዲህ ባለ መከራ ሊያድነን ነፍሱ እየተጨነቀችበት ሳለ ከመስቀሉ ሞት ፊቱን ያልመለሰ ጌታ ውዳሴና ክብር ለዘላለም እስከ ዘላለም ለእርሱ ይሁን። በዚህ በጭንቀቱ ሰዓት ነው ጌታ ኢየሱስ ወደ አባቱ እንዲህ ሲል የጸለየው፣ አባት ሆይ ከዚህ ሰዓት አድነኝ፣ ነገር ግን ስለዚህ ወደዚህ ሰዓት መጣሁ። አባት ሆይ ስምህን አክብረው አለ ጌታ ኢየሱስ። የጌታ ኢየሱስ ሞት አብና ወልድን ያስተሳሰረ ምስጢር አለው። ኢየሱስ ምንም እንኳን የመስቀሉ ሞት በፊቱ ቢታየውም፣ ነፍሱ ምንም እንኳን ብትጨነቅም፣ ሥጋ ተዘጋጅቶለት ወደዚህ ዓለም ሊመጣ የተገባው ለዚህ ጉዳይ እንደሆነ እያስተዋለ ይናገራል። ሥጋ ያዘጋጀለትን አባቱን ስምህን አክብረው በማለት ጌታ ኢየሱስ ይለምናል። የአሌክዛንድሪያው ቄርሎስ በዚህ ጉዳይ ላይ በዮሐንስ ወንጌል በሌላ በዚሁ ተመሳሳይ መጽሐፍ ውስጥ የሰጠውን ትምህርት ስንመለከት እኔ ወደዚህ የመጣሁት በዚህ ምክንያት ስለሆነ ልጅህን አክብረው በማለት ቄርሎስ ይህንን አባባል ሞትን ከመገናኘት አትከልክለኝ፣ ነገር ግን ልጅ ለሰው ልጆች ሲል ይህንን እንዲያደርግ ፍቀድለት እንዳለ ይተረጉመዋል። ይህ የቄርሎስ ትምህርት መልካምና ያማረ ነው። የወንጌልን እውነት ይጠብቃል። ኢየሱስ የሞተው አባቱን በመታዘዝ መሆኑን ያሳየናል። ጌታችን የሞተው አዳምና የሰው ልጆች ኃጢአተኛ በመሆናቸው በላያቸው ላይ ከኃጢአት የተነሳ ያነገሱትን ሞት ነው። ነገር ግን ውድ አድማጮች፣ ጌታችን የሞተው እንደ አዳምና ዘሩ ኃጢአት ስላለው አይደለም። ጌታችን ምንም ነውር የሌለው ፍጹም አምላክና ጌታ ነው። የዳዊት ስርና የአብርሃም ዘር ሆኖ ከማርያም ሲወለድ ምንም የአዳም ኃጢአትና በደል በእርሱ ውስጥ አልነበረም። ያለ ኃጢአት በፍጹም ቅድስናና ሕይወት የሰውን ባህሪ የተካፈለ ጌታ ነው። ጌታችን የሞተበት ትልቁ ምክንያት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሆኖ ነው። በደል ባልተገኘበት ሕይወት፣ ነውር በማያቅ ክቡር ሰውነቱ የሰው ልጆች እግዚአብሔርን በመበደል በላያቸው ያነገሱትን ባለመታዘዝ የመጣውን ሞትንና በርሱም ላይ ስልጣን ያለውን ዲያብሎስን ጌታችን ኢየሱስ ክርስቶስ አባቱን በመታዘዝ ሞቶ ያንን ሞት ሻረልን። ክብር ለስሙ ይሁን። ስለዚህ ውድ አድማጮች ጌታችን ሞት በሰው በደል ምክንያት በሰው ላይ የነገሰውን ያንን ሞት እንደሞተ ልብ ማለት አለብን። አዳም የስጋውን ፈቃድና የራሱን ፍላጎት በመከተል እግዚአብሔርን በድሎ በሰው ልጆች ላይ ያነገሰውን ሞት የእግዚአብሔር ልጅ ኢየሱስ ክርስቶስ ደግሞ ያንኑ ስጋ ለራሱ በመውሰድ በዚያው ስጋ አባቱን በመታዘዝ በዚያ ስጋ ኃጢአት የሌለበት ህይወት በመኖር ሰይጣን የኔ የሌል የሚለው በሌለበት ህይወት በምድር ላይ ተመላልሶ በዚያው ስጋ እግዚአብሔርን ደስ አሰኝቶ ከአዳም በደል የተነሳ የሚሞተውን ሞት ያለ መታዘዛችንን ሞት አባቱን በመታዘዝ ቅዱስ መስዋዕት ሆኖ ሞተልን። ክብር ለስሙ ይሁን። ሰይጣንን የታዘዘው አዳም በበደሉ በሚሞተው ሞት በሰው ላይ እንደነገሰ ሰይጣንም በሞት ላይ ባለስልጣን እንደሆነ መጽሐፍ ቅዱስ ያሳየናል። ጌታችን ግን በመታዘዝ ሞት በሞተው ሞት ደግሞ ሰይጣን የኔ የሚለው ምንም ነገር ሳይኖርበት ስለሞተ በርሱ ሞት ሰይጣን መብትና ስልጣኑን ያጣበት ሞት ሆነልን። ጌታችን በሞተው ሞት ሰይጣን ወንጀለኛ ሆነ። ንጹሁን ጌታ እንዲሰቀል በማድረጉ ነፍሰ ገዳይ ሆነ። በዚሁ በጌታ ሞት እግዚአብሔር እርሱን ታዞ ኖሮ በስጋው ባህሪ ለሞተው ልጁ የክብሩን መንፈስ በማፍሰስ በቅድስና መንፈስ ኃይል የማይሞት ሆኖ እንዲኖር አስነሳው። ክብር ስሉስ ቅዱስ ለሆነው አንድ አምላክ ይሁን። የጌታ ሞት እግዚአብሔር የሚከብርበት ደግሞም ሰይጣን የተሻረበት ሞት ነው። ሞቱ የሚያሸንፍ ሞት ነው። ውድ አድማጮች ጌታ ከሞተ በኋላ አይደለም ሰይጣንን ድል የነሳው፣ በሞቱ ነው ድል የነሳው። በደሙ ድል መንሳት ማለት በሞቱ ድል መንሳት ማለት ነው። ይህ ምስጢር ታላቅ ነው ወገኖቼ። ጌታችን የዕዳውን ጽሕፈት ደመሰሰ ሲል ሮማውያን እስረኞች በበደል ሲያዙ ውድ አድማጮች የበደሉትን በደል የተላለፉትን መተላለፍ የሚያስከትለውን ቅጣት የተጻፈበትን ሕጋዊ ጽሑፍ ያሳያል። ያ ጽሑፍ የበደለኛውን በደል የያዘ የዕዳ ጽሕፈት የበደልነው በደል ኃጢአት የሚያስከፍለውን ዕዳ ሞት ነው ኢየሱስ የሞተልን። መጽሐፍ ቅዱስ የኃጢአት ደሞዝ ሞት ነውና ስለሚል ኃጢአት የሰራ ሁሉ የሚከፍለው ክፍያ ሞት ስለሆነ ያለኛ የዕዳ ጽሕፈታችን ነው። ይህንን ዕዳችንን ጌታችን ኢየሱስ ክርስቶስ በሞተበት ጊዜ ደመሰሰልን። በአዲስ ኪዳን በሮም መንግሥት ስር በደል በድለው በተፈረደባቸው ፍርድ ታስረው ቅጣታቸውን ከጨረሱ በኋላ ከእስር ቤት ሲለቀቁ ዕዳቸውን በያዘው የፍርድ ጽሑፍ ላይ አግድም ተከፍሏል የሚል ጽሑፍ ይጻፍላቸዋል። የዕዳው ጽሕፈት አግድም በተጻፈው ተከፍሏል ይሰረዛል። ልክ እንደዚሁ የእያንዳንዳችን በደል ኢየሱስ በሞተው ሞት ደሞዛችን የነበረው የበደላችን ሞት ተደምስሶልናል። በበደላችን ሞት መሞት ለሚገባን በበደላችን ሞት ሕይወት ተዘራልን። በኢየሱስ ሞት ዕዳችን ብቻ አልተከፈለም። ጌታ በሞተው ሞት ሕይወትና አለመጥፋት ለሰው ልጆች በትንሣኤ ተገለጠ። ከዕዳ ያለፈ ሕይወትና አለመጥፋት የዘላለምና የክብር ሕይወት በክርስቶስ ትንሣኤ ተገለጠ። ክብር ታርዶ ለክብር ሕይወት ላበቃን ለእግዚአብሔር ልጅ ይሁን። ሰይጣን ሰዎች እግዚአብሔርን እንዲበድሉ የተጠቀመበትን ሥጋ ጌታችን በትንሣኤው ኃይል በመንፈስ ቅዱስ በቅድስና መንፈስ ሕያው ሆኖ የሚኖር አደረገው። በጌታችን ትንሣኤ ሥጋ ለዘላለም የሰይጣን መሳሪያ ሊሆን የማይችል አድርጎ በመንፈስ ቅዱስ ኃይል ብቻ የሚኖር የማይሞት መንፈሳዊ አካል ሆኖ እንዲነሳ አደረገ። ጌታ ኢየሱስ ስጋችን የበደለውን በደል ብቻ እዳ ከፋይ ሳይሆን በደል እንድንበድል የሚያደርገንን ስጋ እግዚአብሔርን የምናከብርበት አድርጎ በመንፈስ ቅዱስ ኃይል መንፈሳዊ አድርጎ የተዋረደውን ስጋችንን ለወጠልን። ኢየሱስ ጌታችን ውድ አድማጮች የበደላችንን ሞት እግዚአብሔርን ደስ ባሰኘ መታዘዝ ሞቶ በበደላችን ሞት መብትና ስልጣን የነበረውን የሰይጣንን ስልጣን ሻረልን። በጌታችን ሞት እግዚአብሔር ሁሉን በሁሉ የሆነበት ምስጢር ተገለጠ። በመጀመሪያ ላይ ያነበብኩላችሁ የዮሐንስ ወንጌል በግልጥ እንደሚያሳየው ጌታችን ራሱ ሲናገር አሁን የዚህ ዓለም ፍርድ ደርሷል፣ አሁን የዚህ ዓለም ገዢ ወደ ውጪ ይጣላል አለ። እኔም ከመድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ። በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን ተናገረ። ጌታ ኢየሱስ ከምድር ከፍ ከፍ ብሎ መሰቀሉን መናገሩ ነው። አማሟቱ በስቅላት መሆኑን ማሳየቱ ነው። እንደዚህ ያለው ጌታችን ሲሞት ሰይጣን ወደ ውጪ ተጣለ። ጌታ ኢየሱስ ሰይጣንን ድል የነሳው በሲኦል ሄዶ ነው ብለው የሚያስተምሩ ሰዎች አሉ። ይህ ትልቅ ስህተት ነው። አንደኛ ሰይጣን ወደ ምድር ተጣለ ነው የሚለን ያነበብኩላችሁ ወንጌል ቃል። ሁለተኛ ጌታችን አሁን የዚህ ዓለም ፍርድ ደርሷል ነው የሚለው። የዚህ ዓለም ፍርድ የሚሆነው ጌታችን ሲሰቀል ነው። ጌታችን ኢየሱስ ሰይጣንን ከስልጣኑ የሚሽረው በሞቱ እንደሆነ የዕብራውያን ጸሐፊ በዕብራውያን ምዕራፍ 2 ከቁጥር 14 እስከ 15 እንዲህ ሲል ይናገራል። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ሰይጣን መብት ያገኘበትን ያንን ሞት እግዚአብሔርን በመታዘዝ ክቡር በሆነ መስዋዕትነት ስለ ሞተ ሰይጣን እድል ፋንታ የሌለው ቅዱስ ሞት ነው የጌታ ሞት። ጌታ ኢየሱስ በቀራኒው መስቀል ላይ ያፈሰሰው ደም ክቡር ደም ነው። የደሙ ክቡርነት በጌታ ማንነትና በሕይወቱ ጥራት በተገኘ ክብር የከበረ ደም ነው። በጌታችን ሞት ሰይጣን የኔ የሚለው አንዳች ነገር አልነበረውም። የጌታችን ሞት እግዚአብሔር ባዘጋጀለት ሥጋ የብሉይን መስዋዕቶች ሁሉ የሚያስንቅና የሚተካ ላንዴና ለዘላለም የቀረበ የኃጢአት ማስወገጃ ሞት ነው። ኃጢአትን አስመልክቶ ሌላ መስዋዕት ፈጽሞ ለሰው ልጆች ከማንም ከምንም ሊገኝ አይችልም። የሰራነውም ሆነ ልንሰራ የምንችለው የዕለት ተዕለት ኃጢአታችን ሁሉ የሚነጻው በዚህ ደም ነው። ደም ሳይፈስ ስርየት የለም ስለሚል የጌታ ኢየሱስ ክርስቶስ ደም ብቻ ነው የሰው ልጆችን ኃጢአት የሚያስተስረው። ስርየት የሚለው ቃል በብሉይ ኪዳን ውድ አድማጮች እስራኤሎች ባይታዘዙት የሚኮንናቸው ሕግ የሚቀመጥበትን ታቦት የሚከድነውን መክደኛ የሚያሳይ ቃል ነው። እግዚአብሔር ካህኑን የሚገናኘው በዚህ መክደኛ ላይ በስርየት መክደኛ ላይ ሆኖ ነው። ታቦቱን በሚሸፍነው በታቦቱ መዝጊያ ላይ ነው ሆኖ የሚገናኘው። በዘሌዋውያን 16:2 ላይ እግዚአብሔር ሙሴን አለው እኔ በስርየቱ መክደኛ ላይ በደመና ውስጥ እታያለሁና እንዳይሞት በመጋረጃ ውስጥ በታቦቱ ላይ ወዳለው ወደ ስርየቱ መክደኛ ወደ ተቀደሰው ስፍራ ሁልጊዜ እንዳይገባ ለወንድም ለአሮን ንገረው ይላል። በጽጻት ምዕራፍ 25 ቁጥር 22 ላይ በዚያም ካንተ ጋር እገናኛለሁ የእስራኤልንም ልጆች ታዝ ዘንድ የምሰጥህን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለቱ ኪሩቤል መካከል በስርየት መክደኛው ላይ ሆኜ አነጋግርሃለሁ ይላል። ዛሬ እግዚአብሔር እኛን የሚገናኝበት የስርየት መክደኛው ምንድን ነው? ማን ነው? የጌታ ቃል በአዲስ ኪዳን የስርየት መክደኛ ሆኖ የቆመልን ኢየሱስ ክርስቶስ እንደሆነ የእግዚአብሔር ቃል ይናገራል። በሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ ይህን እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል። ውድ አድማጮች ሐዋርያው ጴጥሮስ የሚለውን ልብ በሉ። እግዚአብሔር አብ ኢየሱስ ክርስቶስን ንስሐን የሚሰጠን ደግሞም የኃጢአትን ስርየት የሚሰጠን አድርጎ በቀኙ ከፍ ከፍ አደረገው ይላል። አንተ አንቺ ንስሐና የኃጢአት ስርየትን ከማን ታገኛለህ? ከማን ታገኛለሽ? እንግዲህ ልብ እንበል። ባፈሰሰው ደሙ እግዚአብሔርን ለመገናኘት ያበቃን ጌታችን የንስሐና የስርየት ማግኛ ምክንያት እንደሆነልን ወንጌል እንደሚናገር ልብ እንበል። እንዲሁም በሮሜ 3:24-25 ላይ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ በኋላ ካለ በኋላ እርሱንም ኢየሱስን ማለቱ ነው እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው ይላል። ውድ አድማጮች ይህ በመጽሐፍ ቅዱስ የተገለጠ እውነት ለእናንተና ለኔ የህይወት ድጋፍ ነው። በዚህ ወንጌል እውነት መሰረት ጌታ ኢየሱስ በገዛ ደሙ ማስተስሪያ ሆኖ እንደቆመ እናያለን። የሱ ደም ሳይኖረው ኃጢአትን ስርየት አስተስሪያለሁ ሊል የሚችል ማን አለ? በዚህ በደሙ ማስተስሪያ ሆኖ የቆመው ኢየሱስ ክርስቶስ ከሆነ ያለ ክርስቶስ የኃጢአት ስርየት ከማንም ከምንም ሊገኝ አይችልም። ያለ ስርየት መክደኛ የታቦቱን ውስጥ የሚያዩ ቢኖሩ ይሞቱ እንደነበሩ ሁሉ ያለ ጌታ ኢየሱስ የእግዚአብሔርን ምህረት የሚያገኝ የለም። ኃጢአትን ማስተስሪያ ጌታ የተሰጠው ከደሙ የተነሳ ነው። ያለ ደሙ ይህ ሊሆን አይችልም። የርሱ ደም በሌለበት በጻድቃን ቅዱሳን ጸሎት ብቻ ኃጢአት ሊወገድ አይችልም። ውድ አድማጮች በዘካርያስ መጽሐፍ ምዕራፍ 3 ከቁጥር 1 እስከ 15 ላይ እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ በእውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱም ድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልአክ መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ጋር ላያውልቁ አላቸው። እርሱንም እነሆ አበሳህን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞም ንጹሕ ጥምጥም በራሱ ላይ አድርጎ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔርም ክብ መልአክ በአጠገቡ ቆሞ ነበር ይላል። ውድ አድማጮች ኢያሱ የለበሰው ልብስ እድፋም ልብስ ነበር። ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም ይላል ጌታ። ኢያሱ ከጌታ በሚገኝ ንጹሕ ልብስ እንጂ በራሱ የጸዳ ሰው ሆኖ በዚህ ላይ አይታይም። ምንም እንኳን ካህን ቢሆን በደል የሌለበት አገልጋይ አልነበረም። የብሉይ ኪዳን ሊቀ ካህናት በመጀመሪያ ለራሳቸው ኃጢአት ቀጥሎም ለሕዝቡ ኃጢአት መስዋዕት የሚያቀርቡ ነበሩ። በዕብራውያን 5:3 ላይ ይህንን እናያለን። ሰይጣን በሰዎች ሕይወት የሚገኘውን ሁሉ ለክስና ለማጥፋት የሚጠቀም ከሳሽ ነው። በዚህ ቦታ ኢያሱን ሊከሰው ባጠገቡ ቆሟል። ተከሶ የሚገኘው ሰው ከከሳሹ ጋር በፍትህ እንጂ በእርቅ የሚጨርስ የለም። የሰይጣን ክስ እርቅን አያመጣም። ሰይጣን ኢያሱን ሊከሰው በቀኙ ቆሞ ባለበት ጊዜ ለኢያሱ የተሟገተለት ማን ነው? ውድ አድማጮች የእግዚአብሔር ቃል እንደሚናገረን ሰይጣን በከሰሰው ጊዜ እግዚአብሔርም ሰይጣንን ይላል፣ ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ በእውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው ይላል። ማን ነው ለሰይጣን እንዲህ ያለ መልስ የመለሰለት እግዚአብሔር የተባለው? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ካህናት ሆነው በብሉይ ለሚያገለግሉት ሁሉ የሚሟገትላቸው ጠበቃቸው እሱ ነው። እድፋሙን ልብስ አስወልቆ አበሳውን ከኢያሱ አርቆ ጥሩ ልብስ አለብሳለሁ ያለው እሱ ነው። እግዚአብሔርም ሰይጣንን ይህንን መልስ ከሰጠው በኋላ ኢያሱን ምን እንደሚለው እንመልከት። ኢያሱም ደፋም ልብስ ለብሶ በመላኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከርሱ ላይ አውልቆ አላቸው። እርሱንም እነሆ አበሳህን ካንተ አርቄአለሁ፣ ጥሩ ልብስም አለብሳለሁ አለው። ደግሞም ንጹሕ ጥምጥም በራሱ ላይ አድርጎ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔርን መልአክ ባጠገቡ ቆሞ ነበር ይላል። ውድ አድማጮች፣ እንደ ኢያሱ ባጠገባችሁ የማይከሱ መላእክቶችን እንዲያቆምላችሁ፣ ከሳሻችሁን ከሕይወታችሁ እንዲያርቅላችሁ፣ ለእያንዳንዳችን ኃጢአት በቀራኒው መስቀል ላይ ሞቶ ያዳነን ኢየሱስ ክርስቶስን በሞቱ ብቻ ሳይሆን ጴጥሮስ እንዳለው በቀኙ ሲያስቀምጠው እግዚአብሔር ንስሐንና የኃጢአት ስርየትን የሚያሰጠውን ጌታ አምነን ልንቀበል ይገባናል። እንደ ኢያሱ ይሟገትላችኋል፣ የከሳሻችሁን ክስ ከንቱ ያደርገዋል። እድፋሙን ልብሳችሁን አውልቆ አዲስ ልብስ ያለብሳችኋል፣ አበሳችሁን ከእናንተ ያርቃል። ይህን ማድረግ እየቻለ የእርሱን ጸጋ ላለመቀበል በሃይማኖት ምትምክህተኝነት ብንመጻደቅ የሎዶቅያን ቤተ ክርስቲያን እንዳላት እኛንም ይዘልፈናል። ይህ እንዳይሆንብን በትሕትና በደሙ የኃጢአት ስርየት የሚያስገኝልንን ጌታችንን እንመልከተው። ይህንን ለማድረግ የምትሹ ስሙን እየጠራችሁ ለምኑት። እንደ ቃሉ እንደ ወንጌሉ የሆነውን ጌታ ተገናኙት። የሰማችሁትን ሁሉ ለመዳናችሁ ያድርግላችሁ። በኢየሱስ ክርስቶስ ስም አሜን።
አድማጮቻችን፣ ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤ.ኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.etiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን ነው።